ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። በድጋሚ እንደምን አመሻችሁ አድማጮቻችን። ከመጽሐፍት ዓለም ዝግጅታችን የሚቀርብበት ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በገነነ መኩሪያ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 8 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ሰሞኑን በነቀምቴ ከተማ በተከሰተው የተቃውሞ ሰልፍና ተያይዞ በተነሳው ግጭት 3 ሰዎች መሞታቸውና ሌሎች 10 ሰዎች በከባድና በቀላል ሁኔታ መቁሰላቸውን የከተማው ፖሊስ ኃላፊ የገለጸ መሆኑ ተነግሯል። ከተገደሉት መካከል አንድ የኦሮሞና ሁለት የአማራ ብሔረሰብ ተወላጆች የሚገኙበት ሲሆን በከባድና በቀላል ሁኔታ የቆሰሉት ደግሞ 5 የኦሮሞ ልጆች፣ 3 ጉራጌ ብሔረሰብና 2 የትግራይ ብሔረሰብ አባላት እንደሚገኙበት ተገልጿል። በዚህ ወንጀል የሚጠረጠሩ 16 ሰዎች በቁጥጥር ስር ውለዋልም ተብሏል። የወያኔን አገዛዝ በማወገዝ በሰላማዊ መንገድ ሲካሄድ ከነበረው ሰልፍ ውስጥ በድንገት ወጥተው በሰዎች ሕይወትና በንብረት ላይ ጉዳት ያደረሱ ግለሰቦች ምን እንደገፋፋቸው በግልጽ የተገኘ መረጃ የለም። ይሁን እንጂ ባለፉት ጥቂት ቀናት በተለያዩ አካባቢዎች እንደታየው ከኋላ ሆነው የተቃውሞ መልኩ እንዲቀየር በማድረግ ግንባር ቀደም ሚና ሲጫወቱ የነበሩ የወያኔ አባላትና ደጋፊዎች መሆናቸው ግልጽ ሲሆን፣ ይህንንም ግጭት የቆሰቆሱት እነሱ እንደሆኑ ብዙዎቹ ገምታሉ። ሰኞ ጥቅምት 20 ቀን የወያኔ አባላትና አፍቃሪዎች የሆኑ ግለሰቦች በብሔረሰባቸው ላይ የተቃጣ ጥቃት አድርገው በማቅረብና በዚህም ላይ ወያኔ እርምጃ እንዲወስድ በመገፋፋት በሶሻል ሚዲያና በሬዲዮ ሲያቀርቡት የነበረው ጩኸት ይህንኑ ግምት የሚያጠናክር መሆኑ ብዙዎቹ ስማሙበታል። በተያያዘ ዜና በጅማና በሌሎች የኦሮሞ አካባቢ ዩኒቨርሲቲዎች ሲማሩ የነበሩና የሶማሌ ብሔረሰብ አባላት የሆኑ የዩኒቨርሲቲ ተማሪዎች በሶማሌው ክልል ፕሬዚዳንት አብዲ አሊ ትዕዛዝ የሚማሩበትን ዩኒቨርሲቲዎች እየጣሉ መሄዳቸው አንዳንድ መረጃዎች ይጠቁማሉ። መጠነ ሰፊ የሆነ የውጭ ምንዛሪ በቦሌ አውሮፕላን ማረፊያ በኩል ወደ ውጭ አገር እየወጣ መሆኑን የወያኔ ባለስልጣኖች አምነው በዜና ማሰራጫቸው እንደዘገቡ ይታወቃል። በቅርቡ አንድ የቻይና ዜጋ 350,000 የአሜሪካ ዶላር እንዲሁም አንድ የአሜሪካ ዜግነት ያለው ኢትዮጵያዊ 28,600 ዶላር ይዘው ወደ ውጭ ሲወጡ መያዛቸውን እንደ ምሳሌ ተጠቅሰው ባለፉት 15 ቀናት ብቻ ብዛት ያላቸው ውጭ ምንዛሪ ከተለያዩ ሰዎች ላይ መያዙን ተዘርዝሯል። በከፍተኛም ሆነ በመካከለኛ እርከን ላይ ያሉ የወያኔ ባለስልጣናት በተለያዩ ቦታዎች የነበሩ ተባባሪዎቻቸው ላለፉት ዓመታት በገፍ ገንዘብ ይዘው ሲወጡ መቆየታቸው የአደባባይ ምስጢር ሆኖ ሳለ በአሁኑ ወቅት ይህ እንደ አዲስ ለሕዝብ መገለጹ ወያኔዎች የራሳቸውን ወንጀል ለመሸፈንና ተቆርቋሪ መስሎ ለማቅረብ የተደረገ እርምጃ ነው የሚሉ በርካቶች ናቸው። የፌዴራል ከፍተኛ ፍርድ ቤት በንግሥት ይርጋና አብረዋት በተከሰሱት በ5 ሰዎች ጉዳይ ላይ በዛሬው ቀን ውሳኔ ያስተላልፋሉ ተብሎ ተጠብቆ የነበረ ሲሆን ባልታወቀ ምክንያት ዳኞቹ ለ3ኛ ጊዜ ለህዳር 1 ቀን ተለዋጭ ቀጠሮ መስጠታቸው ታውቋል። ንግሥት ይርጋና አብረዋት የተከሰሱት ዜጎች በጎንደሩ የተቃውሞ ሰልፍ ወቅት ከፍተኛ ተሳትፎ የነበራቸው መሆኑ ግልጽ ሲሆን በሐሰት የሽብርተኝነት ክስ ተይዘው በወያኔ እስር ቤት ውስጥ ስቃይ ሲቀበሉ መቆየታቸው ይታወቃል። ንግሥት ይርጋ ለፍርድ ቤት ባቀረበችው አቤቱታ ሊጠይቃት በሚመጣው ሰው ቁጥርና በመጠየቀው ሰዓት ላይ ገደብ የተደረገባት መሆኑን ገልጻለች። ቀጠሮ የተሰጠው በህዳር 1 ቀን ቢሆንም በዚሁ ቀን ውሳኔ የሚሰጥ መሆኑም የሚጠራጠሩ በርካቶች ናቸው። ያልተሟላ ድጋሚ ምርጫ ከተካሄደ በኋላ በኬንያውያን መካከል ውጥረት መኖሩን ከተለያዩ የዜና ምንጮች ከሚደርሱ ዘገባዎች መረዳት ተችሏል። ፕሬዚዳንት ኬንያታ ከተሰጠው ድምፅ ውስጥ 80% አግኝተዋል ተብሎ አሸናፊ ናቸው ቢባሉም ከ294 የምርጫ ጣቢያዎች 25 የሚሆኑት ምርጫ ያልተካሄደባቸው መሆኑና እንዲሁም ከመራጩ ቁጥር ውስጥ ድምፅ የሰጠው 40% ብቻ መሆኑ ምርጫው ተአማኒነትና ተቀባይነት እንዳይኖረው ያደረገ መሆኑ ታውቋል። የተቃዋሚ ፓርቲ መሪ ጉዳዩን ለፍርድ ቤት የሚያቀርቡ መሆናቸውን ከመግለጻቸው በላይ ፓርቲያቸው የተከላካይ እንቅስቃሴ በማካሄድ ትግላቸውን የሚቀጥሉ መሆናቸውን በመናገራቸው የፖለቲካ ሁኔታውን የተባባሰ አድርጎታል ተብሏል። ሚስተር ኦዲንጋ ማክሰኞ ባደረጉት ንግግር አሙስ የተካሄደው ምርጫ አሳፋሪና ትርጉም የሌለው እንቅስቃሴ ነው ብለውታል። ንግግራቸውን በመቀጠል የተቃዋሚ ፓርቲ የኢኮኖሚ አድማ ሰላማዊ ተቃውሞና ህጋዊ እንቅስቃሴ ለማድረግ ያቀደሙን ተናግረዋል። የኬንያ ንግድ ማህበር ሊቀመንበር ኩባንያዎች በፖለቲካው አለመረጋጋት ምክንያት ንግዳቸው እየተጎዳ መሆኑን የገለጹ ሲሆን የሃይማኖት አባቶችም የተረጋጋ ሁኔታ እንዲፈጠር ጥሪ አቅርበዋል። የኬንያ ምክትል ፕሬዝዳንት የተቃዋሚው መሪ ሚስተር ኦዲንጋ ሽብርተኛ ነውና እርምጃ እንወስድበታለን ማለታቸው የፖለቲካ ሁኔታውን ይበልጥ ሊያካርር ይችላል ተብሎ ይገመታል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
እድሜው ሲገሰግስ ካንቱ
የታባቱ
ሞትን ይሙት
ያሆድ እስሞላ ወድቃስ ከተሰበር ሞት እንደሸክላ።
ባካችሁ ዘመዶቼ ስሞት
ሞትም አብሮኝ ይሙት።
በሳቅ በደስታ ግደሉት፣
በሐሴት በደልታ ውገሩት፣
ከአጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት፣
ናቁት፣ አጽናኑት፣ አውግዙት፣
በሙሾ ግነን አትበሉት፣
በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ፣
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ፣
በሰርጌ ብቀበር ሞቼ
ተጸድቅ ነበር ባትረሱ፣
በእንባውሌን ባታፈርሱ።
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ፣
በሙሾ ዋይታ አታጅሉኝ። እናቴም ፊትሽ አይክሰል፣ በእልልታ ብርሃን ይንበልበል።
በረፍቴ እንዳታፌዥብኝ፣ በሰርጌ እንዳታለቅሽብኝ።
ገጽሽ በጭንቅ አይወረሽ፣
ብሽ በሐዘን አይላበስ፣
በሆድሽ ሞት አይጨነሽ፣ እንባ ባይንሽ አይቋጠር፣
የሞት ቅስሙ እንዲሰበር።
አዎን አደራ አደራችሁ፣ የሞት ውሌን ተቀበሉኝ፣ ደስታዬን ተካፈሉኝ።
ለንስሐ ሞት አይደለም ለፍስሐ ረፍት አብቁኝ፣
በዶርዜ እስክስታ አስቀብሩኝ፣
በልልታው ጉዞ አሳጅቡኝ፣ በጦሩ ችቦ አሳጥሩኝ።
ጭብጨባችሁ በስንቱ ይውረድ፣
ዛፍ ቅጠሉም አብሮ እስኪረግድ፣ ሀገር ምድሩ ያቅራራ፣
ሐሴት ነው ይበል ጆቢራ፣
ሰርጌ ነው ይምታ ዳንኪራ።
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት፣
ቱማታው ሲዋጥ በላቦት፣
ሆይታ በሆይታ ሲራቆት፣
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት፣
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት፣ ብቻ ነው ሞት ራሱ የሚሞት።
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት።
በእልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣
ከአጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት።
በልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣
ከአጥንቴ በታች ቅበሩት።
ዘመዱን ምንድነው ማልቀሱ የለነው ዘመዱን ሸንኮት በጥሩ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 10 ምዕራፍ 11 የዶፒንጉ መዘዝ ሻንግዛው አጎናፈር ለ10ኛው አፍሪካ ዋንጫ በሚዘጋጀው ቲም የቡድኑ አምበልና የጀርመናዊው አሰልጣኝ የፒተር መከተል ሆኖ ሲሰራ በሬዲዮ በሰጠው መግለጫ ፒተርን ማሰልጠን አይችልም እሱ ያካል ብቃቱን ያሰራ መንግስቱና ሉቻኖ ቴክኒኩን ያሰልጥኑ ብሎ ተናገረ። የስፖርት ቤተሰቡም የሸዋንግዛው ሐሳብ ትክክል ነው አለ። ደብዳቤው የሚያስገድለኝ ነው። ፌዴሬሽኑ ግን ሸዋንግዛው በጥባጭ ነው በሚል ከቡድኑ አባረረው። መንግስቱና ሉቺያኖ ቴክኒኩን እንዲያሰለጥኑ ወደ ቡድኑ አመጣቸው። ሉቺያኖና መንግስቱ ደሞዝ አይከፈላቸውም። በቀን 3 ብር አበል ይሰጣቸዋል። ዋናው አሰልጣኝ ፒተር ከተጫዋቾች ጋር ያለው ድብቅ ግንኙነት ሉቺያኖን አላስደሰተውም። ፒተር ተጫዋቾቹን ለየብቻቸው ወደ ክፍሉ እየጠራ ያናገራቸዋል። ስለዚህ ጉዳይ ተጫዋቾቹ ለሉቺያኖ ምንም አይነግሩትም። ነገሩ ሚስጥር ነው። ተጫዋቾቹ መብታቸው እንዲከበርላቸው ሉቺያኖ ከፌዴሬሽኑ ጋር ይከራከራል። አንዳንድ ጊዜም ቡድኑ ውስጥ ያለውን ችግር ለሚዲያ አሽልቆ ይሰጣል። ውዝግቡ እየተባባሰ ሲሄድ ፌዴሬሽኑ ሉቺያኖን ረባሽ ነው ይልና ከመከተል አሰልጣኝነቱ አስነስቶ አባረረው። ቀደም ሲል ሸዋንግዛውና ገረመው ከብሔራዊ ቡድኑ በመሰናበታቸው ከውጭ ሆነው የፌዴሬሽኑን ድክመት መግለጫ በመስጠት አባባሱት። እነሱ ከወጡ በኋላ ተጫዋቾቹን አበል ካልተጨመረልን አንጫወትም በሚል አሳድመዋል ተብሎ ወደ ደርግ ጽህፈት ቤት ሪፖርት ተደርጓል። ይህን እንዲያጣራ አንድ ኮሚቴ ተቋቁሟል። ይህ ኮሚቴ ከኢህአፓ ወገን ሆኖ መንግስትና ህዝቡን እየበጠበጡ ነው በሚል ስም ዝርዝራቸው የተላለፉለትን ሰዎች ጉዳይ ማጣራት ጀምሯል። ከተከሳሾቹ አንዱ ሹዋንግዛው እንዲህ ይላል። የፌዴሬሽኑ ሰዎች እኔን ጸራቢዮተኛ ብለው ከሰሱኝ። ለደርግ ስለኛ የተላከው ደብዳቤ የሚያስገድለን ነበር። በተለይ ያን ጊዜ እኔን ጸራቢዮተኛ ብሎ መክሰስ ቀላልና አሳማኝ ነው። ምክንያቱም እኔን ጃንሆይ ናቸው ያሳደጉኝ። በወቅቱ ንጉሱ ያሳደጉት ቀርቶ የንጉሱን ስም የሚያነሳ እንኳ የደርግ ተቃዋሚ ነው ተብሎ የሚገደልበት ጊዜ ነበር። ሶሻል ኮሚቴ ቀርቤ ቃሌን ሰጠው። ጽፈት ቤቱ ፍሉሃ አካባቢ ነበር ያለው። በየጊዜው በእኛ ላይ መረጃ ይቀርብ ነበር። መረጃው ትክክለኛ ሳይሆን ምክንያት ፈልጎ እኛን ለማስመታት ነው። እኔ የብሔራዊ ቡድን አምበልና ቋሚ ተጫዋች ነኝ። ይህ ለኔ ትልቅ ኃላፊነት ነው። ብሔራዊ ቡድን ውስጥ እኔ ምንም ጥቅሜ አልተነካም። ቡድን ውስጥ ግን ችግር አለ። ተጫዋቾቹ እንዲሟላላቸው የሚፈልጉትን ወይም ያለባቸውን ችግር ለአምበሉ ነው የሚነግሩት። አምበሉ ለፌዴሬሽኑ ያሳውቃል። ፌዴሬሽኑም ያንን የማያሟላ ከሆነ አምበሉ ጥያቄያቸውን ያፈናል። እኔ ግን እንደዚህ አይነት አምበል አልነበርኩም። ፌዴሬሽኑ የተጫዋቾቹን መብት ባለማሟላቱ ቡድን ውስጥ ያለውን ችግር በሚዲያ ላይ ያቀረበ። ከዚያ በኋላ ነው በእኔ ላይ ክስ የመጣው ይላል። የሶሻል ኮሚቴ ጉዳዩን በጥልቅ መርምሮ አፋጣኝ ምላሽ ባለመስጠቱ ያፓጎን ሆኖ ስፖርቱን ይበጠብጣሉ የተባሉትን ሰዎች ጉዳይ ሌላ ሰው እንዲይዘው ተደረገ። እኚህ ሰው የደርጉ የደህንነትና የምርመራ ክፍል ኃላፊ ሻለቃ ዮሐንስ ምትኩ ናቸው። ሻለቃ ዮሐንስ ከሶሻል ኮሚቴው የተጣራውን ሪፖርት ተቀብለው እሳቸው ባቋቋሙት ኮሚቴ የነዚህ ሰዎች ጉዳይ እንዲታይ ተደረገ። ይሄን ነገር ብታቆም አይሻልም? በዚህ መሃል የብሔራዊ ቡድን ተጫዋቾች አበረታች መድኃኒት የመሰዳቸው ጉዳይ ወሬው እያደገ ሄደ። ሹዋንግዛው አሰልጣኙ ዶፒንግ እየሰጠ ነው ብሎ ለስፖርት ኮሚሽን ሪፖርት ቢያደርግም መልስ ሊያገኝ አልቻለም። ይህን ተከትሎ ፌዴሬሽኑ እነ ሹዋንግዛውና ሉቺያኖ ቡድኑን እየበጠበጡት ነው በሚል ለደርግ ሪፖርት ያደርጋል። ዶፒንግ ተጫዋቾቹ ይወስዳሉ የሚለው ጉዳይ የፈጠራ ወሬ መሆኑንና ሰዎቹም በያፓ ወገን ሆነው ብሔራዊ ቡድኑ ውጤት እንዳያመጣና ውድድሩ በሰላም እንዳያልቅ ይፈልጋሉ፣ እንዲሁም በስታዲየም ውስጥ ረብሻ እንዲነሳና በረብሻውም መንግስት ላይ ተቃውሞ በመፍጠር ግድያዎች እንዲካሄዱ፣ ረብሻው ሲባባስም በኢትዮጵያ ውስጥ ሰላም እንደሌለ ለዓለም ሚዲያ ለማሳየት እየጣሩ ነው በሚል ሪፖርት ተደረገ። የሻለቃ ዮሐንስ ኮሚቴ የተከሳሾቹን ጥፋት ከማባባሱም በተጨማሪ ተጣርቶ ቀረበና በአስቸኳይ እርምጃ እንዲወሰድባቸው ሪፖርት አቅርቦ ግፊት አደረገ። በተለይ ተጫዋቾቹ ያበል ጥያቄ አድማ እንዲመቱ የተደረገው ከቡድኑ በተባረሩት ሰዎች እንደሆነ ተገልጿል። የዶፒንግ ጉዳይ ግን ከፍ እያለ መወራት ሲጀመር በሚዲያ እንዳይነገር ተደረገ። ምክንያቱም ወሬው ወደ ውጭ ከተዛመተ ፊፋ የኢትዮጵያ ቡድንን ያግዳል የሚል ነው። ብዙዎቹ በዚህ ቢስማሙም አንዳንዶቹ ግን የጉዳዩ መጋለጥ ቡድኑን ማሳደግ ሳይሆን የወንጀሉን ፈጻሚ የሆነውን አሰልጣኙን ነው የሚያስቀጣው አሉ። ሆኖም ነገሩን ማድበስበሱን ወንጀለኛውን መደበቅና ተጫዋቾቹን መጉዳት ነው ተባለ። በዚያም ያፓ ቡድኑን በፊፋ ሊያስቀጣ ነው ተባለ። ይህን ነገር ይፋ የሚያደርጉት ገረመው ሹዋንግዛውና ሉቺያኖ ናቸው። እነዚህ የያፓ አባል ናቸው ተብሎ ተፈርጇል። የሻለቃ ዮሐንስ ኮሚቴ አባላት ነገሩን አጣርቶ ተጫዋቾቹ ዶፒንግ እንደማይወስዱ አረጋግጫለሁ፣ የተወራው ውሸት ነው ቢልም ሻለቃው ኮሚቴውን ያፈርሱና በአዳዲስ አባላት በመተካትና በማዋቀር እንደገና ጉዳዩ እንዲጣራ ያደርጋል። መጀመሪያ ከተቋቋመው ኮሚቴ ጋር ሄደው ቃላቸውን የሰጡ ሰዎች እንደገና ለአዲሱም ኮሚቴ ጥያቄ እየቀረበላቸው ጥፋተኛ በተባሉት ሰዎች ላይ ምስክርነታቸውን ሰጡ። እዚህ ኮሚቴ ውስጥ ያሉት ጥቂቱ እነ ሉቺያኖና ሹዋንግዛው ጥፋተኛ አይደሉም ሲሉ፣ ሌሎቹ ግን ጥፋተኛ ናቸው ብለው አጣርተው ለሻለቃ ዮሐንስ አቀረቡ። አሁን ዋና አከራካሪ የሆነው ዶፒንግ የተባለው ጉዳይ ነው። ተጫዋቾቹ ይወስዳሉ ብለው የሚያወሩት ሰዎች በማስረጃነት የሚያቀርቡት ሉቺያኖ ሲናገር ሰማን ብለው ነው። ነርሱ ማስረጃ የላቸው። ማስረጃው አለ የሚባለው ደግሞ ሉቺያኖ ጋ ነው። ሉቺያኖ ስለዚህ ጉዳይ ይናገራል። የዶፒንግ ጉዳይ እኔን ወደ መጥፎ ነገር ጎትቶ የወሰደኝ ነገር ነው። በወቅቱ እንደምታውቀው ጥሩ ሰራተኛ የማይመሰገንበት፣ እውነት ተናጋሪ የማይፈለግበትና ለሀገር ሐሳብ የጠፋበት ጊዜ በመሆኑ ነገሩን አሁን ሳስበው በጣም ይዘገነነኛል። ወጣቶችን አእምሯቸውን የሚፈጅ ሰው ታቀፈው የሀገሪቱን ፉትቦል ለማይረባ ውጤት ብለው ገደል ሊከቱ አስበው ነበር። እኔ ጣሊያን ሀገር ኮቨርቻኖ የተባለ የእግር ኳስ ትምህርት ቤት ስልጠና ላይ በነበርኩበት ጊዜ በብዛት የሚያስተምሩን ስለ አበረታች መድኃኒቶች ጉዳይ ነበር። የተከለከሉ እንክብሎች፣ ግሉኮሶችና ቫይታሚኖች የትኞቹ እንደሆኑ ለይተን እናውቅ ነበር። ፒተር ቡድኑን እያሰለጠነ ኢንተርናሽናል የወዳጅነት ግጥሚያ ሲደረግ ትሪቡን ቁጭ ብዬ ግጥሚያውን እየተመለከትኩ ነበር። የተጫዋቾቹ እንቅስቃሴ ተለየብኝ። ሩጫቸው ኖርማል ነገር አይደለም። ሜዳውን አካለው ነው የሚጫወቱት። እያንዳንዱ ተጫዋች የሚሸፍነው ቦታ ከአቅሙ በላይ ነው። ፒተር ቡድኑን ከያዘው ጥቂት ወራት ነው። በቡድኑ ላይ ግን ፍጹም ለውጥ እየታየ ነው። እነዚህም ተጫዋቾች ለሶስት ዓመታት ያህል ያሰለጠንኳቸው እኔ ነኝ። እያንዳንዱ ተጫዋች ኳስ ኮንትሮሉ፣ አነዳዱና አመታቱ አጠቃላይ ችሎታውን በሚገባ አውቀዋለሁ። የትንፋሽ መጠኑንም ምን ያህል ቦታ እንደሚያካልል፣ ምን ያህል ደቂቃ ሳይደክም እንደሚጫወት አይጠፋኝም። አሁን ግን ሜዳው ላይ ሳያቸው በጣም ተለዩብኝ። ምክንያቱም ምንድን ነው ብዬ ክትትል ማድረግ ጀመርኩ። እኔ ከመባረሬ በፊት ፒተር ተጫዋቾቹን ለብቻቸው ክፍሉ እየጠራ ያናግር ነበር። ያን ጊዜ ምን እንደሆነ አልገባኝም። በኋላ ግን በሚስጥር እንደሰማሁት ክፍሉ ውስጥ እየጠራ አበረታች መድኃኒት እንደሚሰጣቸው አወቅኩ። ግን ምን አይነት መድኃኒት እንደሚወስዱ ማረጋገጥ አልቻልኩም። ከብዙ ጥረት በኋላ ከአንድ ተጫዋች የሚወስዱትን መድኃኒት አገኘው ይላል። ሉቺያኖ እንክብሉን ከተጫዋቹ ከወሰደ በኋላ ለቅርብ ጓደኞቹ አማከረ። የእንክብሎቹን ምንነት የሚያውቁ ሰዎች ፈልገው አስመርምረው ጉዳዩን በዓለም አቀፍ ደረጃ ይፋ ሊያደርጉ ፈልገዋል። በኋላ ግን በዓለም አቀፍ ደረጃ የሚለውን ትተው እዚሁ ለሕዝቡ ማሳወቅ ነው በሚለው ላይ ተስማሙ። በቅድሚያ ግን ሉቺያኖ ፒተርን ማነጋገር ነበረበት። ሁሉን ነገር ከሱ ከሰማ በኋላ እውነቱን አረጋግጦ መድኃኒት ለተጫዋቾቹ መስጠቱን እንዲያቆም ማድረግ አለበት። ሉቺያኖ ወደ ፒተር ሄደ። ላነጋግርህ ፈልጌ ነበር አለው። እኔን? አዎን። በምን ጉዳይ? ተጫዋቾቹ በጣም እየተሯሯጡ ነው። እናንተ ኢትዮጵያውያን እኮ ስለማታሰሯቸው ነው። በጥቂት ወራት ውስጥ እንዴት ይህን ያለውት ሊያመጡ ቻሉ? በደንብ ስለሰሩ ነው። ሌላ ነገር የለውም? ሌላ ነገር ምን? ከምታሰራቸው ውጭ ግልጽ አድርግልኝ። ዶፒንግ ትሰጣቸዋለህ አይደል? ሰጥቻቸው አላውቅም፣ ግን ዶፒንጉን እንደሚወስዱ ሰምቻለሁ። ዶፒንግ አይደለም። ታዲያ ምንድን ነው? ግሉኮስ ነው፣ ልክ እንደ ቫይታሚን። ይህን ነገር ብታቆም አይሻልህም? አንተን አይመለከትህም፣ ደሞም ተባረሃል። ሁለተኛ እዚህ እንዳትመጣ። ሉቺያኖ ከፒተር ጋር ከተነጋገሩ በኋላ መድኃኒቱን ይዞ ወደ ሕክምና ሰዎች ጋር ሄደ። ሉቺያኖ ይናገራል፣ መድኃኒቱን ይዤ ሐኪም ዘንድ ወስጄ አስመረመርኩ። ሐኪሙ ያንን መድኃኒት ዲክሽነሪ አይቶ አደገኛ ኃይል ሰጪ ታብሌት ነው፣ በተለይ ለእኛ ለአፍሪካ በምግብ ለተጎዳው አስፈላጊ እንዳልሆነ ነገረኝ። ነገሩ በጣም ስላሳዘነኝና ስለከነከነኝ ኢትዮጵያዊ በመሆኔ ከኔ የሚጠበቀው ምንድን ነው? ይህ ሰውዬ እያደረገ ያለው ነገር የአሰልጣኝነቱን ሙያ የሚያረክስና ለማይረባ ውጤት የአገሪቱን ወጣቶች ሊፈጅ ነው ብዬ አሰብ። እንዲህ አይነቱ ነገር ካልቆመ ተጫዋቹ መድኃኒት ይለምድና ካለሱ አይንቀሳቀስም፣ በዚያ ላይ ደግሞ በሽተኛ ይሆናል። በዚህ እንክብል ፒተር ልጆቹን ከአቅም በላይ አጫውቶ ውጤት ሲመጣ እሱ የመኖር ዕድሜውን ያራዝማል። ሰውየው የእሱን ዜጎች ሳይሆን የእኛን ዜጎች ነው የሚያበላሸው። ጥቁር ለነሱ ምናቸው አይደለም ይላል። ዲቻኖ ከፒተር ጋር ከተነጋገረ በኋላ ወደ ከታዩ እርምጃ በመሄዱ ወሬው ስለተደረሰበት ፌዴሬሽኑ እንቅስቃሴውን የቡድኑን ሰላም እያደፈረሰ ነው እንዲያቆም አስተነቀቀው። ዲቻኖ ግን አንዴ ገብቶበታል። ይህ የዶፒንግ ጉዳይ በማረጋገጫ አደባባይ ከወጣ ብዙ ነገር ምስቅልቅል ያወጣል። ዲቻኖ ተልእኮ አለው በሚል ለአጣሪ ኮሚቴ ጉዳዩ በጥብቅ እንዲታይ ሪፖርት ተደረገ። አጣሪ ኮሚቴው የሉቻኖ ተልእኮ የኢህአፓ ነው በሚል እርምጃ እንዲወስዱበት አሳወቀ። የሉቻኖ ጉዳይ ያለቀለት ሆነ። ዛሬ ተመታ ነገ ተመታ ተብሎ እየተጠበቀ ነበር። ዲቻኖ ማስረጃ ካለው እንዲያቀርብ በሚል ሻለቃ ዮሐንስ በስሩ ላሉት የኮሚቴ አባላት አሳወቀ። ዲቻኖ ማስረጃ ከሌለው እርምጃው ተግባራዊ ይሆናል። ዲቻኖ መጀመሪያ መታሰር ነበረበት። ሲታሰር ደግሞ ጸራቢውተኛ ተብሎ ነው። ከሱ ጋር ቡድኑን በጥብጣዋል የተባሉት ሻን ግዛውና ገረመው አብረው ይካተታሉ። በዚህ መሃል አንድ ሰው ወደ ጨዋታ ውስጥ ገባ። አቶ ተቋመ ወልደ ጻድቅ ይባላሉ። በኢትዮጵያ ስፖርት ትልቅ ቦታ ያላቸው ሰው ነበሩ። አቶ ተቋመ የነሉቻኖን ሐሳብ ደግፈው ነው የተነሱት። ተጫዋቾቹ ዶፒንግ ከወሰዱ መመርመር አለበት። ትክክለኛ ከሆነ የፌዴሬሽኑ ባለስልጣናት ላይ እርምጃ ሊወሰድ ይገባል አሉ። ይሄን በማለታቸው እሳቸውም ከነሉቻኖ ጋር አብረው ተወነጀሉ። የጸጋይ ኮሚቴ ሙሉ የሚል ስም ይመጣለታል። ሙሉ የተባለ ስፖርተኛ ከሰለሞን ተሰማ ጋር በመተባበር በብሔራዊ ቡድኑ ላይ ዘመቻ ከፍተዋል የሚል ነው። ነገሩ ሲጣራ ሙሉ የተባለው ሰው ኢትዮጵያዊ አይደለም። ሚላ የሚለውን ስም ሙሉ ተብሎ ስለቀረበ ነው። ለ10ኛው አፍሪካ ዋንጫ ዝግጅት የካሜሩን ቡድን አዲስ አበባ መጥቶ ነበር። ሮጀር ሚላን ሰለሞን ተሰማ ሊያነጋግረው ፈለገ። ሚላ ፈረንሳይኛ ነው የሚችለው። ሪኮ ጀላርዲ ፈረንሳይ ትምህርት ቤት ስለተማረ ቋንቋውን ያውቃል። ሪኮ የብሔራዊ ቡድን ተመራጭ ነው። ሰለሞን ሪኮን ጠራውና ሚላን ቃለ መጠይቅ ላደርግለት ስለፈለጉ በማስተርጎም ተባበረኝ ብሎ ሲለው ሪኮ እሺ አለው። ሚላም በሰጠው ቃለ መጠይቅ ጥሩ አሰልጣኝ አልቀጠራችሁም ብሎ የፒተርን ችግር ተናገረ። ፒተር አዲስ አበባ ከመምጣቱ በፊት ካሜሩን አሰልጣኝ ነበር። ሰለሞንና ፒተር በቡድኑ ጉዳይ ይወዛገቡ ስለነበር በሚላ ቃለ ምልልስ ፒተር ክፉኛ ተጋለጠ። በዚህ የተነሳ ሪኮ ፌዴሬሽን ተጠርቶ ማን ፈቅዶልህ ነው አስተርጓሚ የሆንከው ተብሎ ተወቀሰ። በዚያው ተባረረ። ሙሉና ሪኮ ተልእኮ አላቸው ተብሎ ሪፖርት ተደረገ። ሙሉ ሳይሆን ሚላ ለማለት ነበር። ሚላ የተናገረው ፒተር ዶፒንግ እንደሚሰጥ ፍንጭ የሰጠ ነበር። ሰለሞን ገረመውና ሉቻኖ ትሮፒካል ሆቴል ተቀጣጥረው ፒተርን እንዴት ማጋለጥ እንዳለባቸው መከሩበት። ሉቻኖ ማስረጃውን ማቅረብ ስላለበት በብልቃጥ መድኃኒቶቹን ይዞ መጣ። ለሚመለከተው ክፍል አስረከበ። በኋላ ግን ለምርመራ የቀረበው መድኃኒት ውስጡ ያለው ተቀይሮ በብልቃጥ ውስጥ ሌላ መድኃኒት ገብቶበታል። ይሄኛው መድኃኒት ግሉኮስ ነበር። ሉቻኖ ያመጣሁት መድኃኒት ይህ አይደለም አለ። እንደደበቁበት አወቀ። ዲቻኖ ሌላ መድኃኒት ማምጣት አይችልም። ፒተር ደግሞ ለተጫዋቾቹ ለጊዜው መስጠት አቁሟል። ከየትም ማግኘት አይችልም። ዶፒንግ ይወስዳሉ ተብሎ የቀረበው የተሳሳተ ወሬ በመሆኑ የጸረ አብዮተኞች ተልእኮ እንዳለው ይረጋገጥና ታስሮ ብሔራዊ ቡድኑን በጥብጠዋል ከተባሉት ግብረአበሮቹ ጋር የኢህአፓ ተልእኮ አስፈጻሚ በሚል እርምጃ ይወሰድበታል። ሉቻኖ መጀመሪያም መድኃኒቱን ሲያቀርብ የተወሰነውን ቤቱ ደብቆ ነበር። ጋዜጠኞችን ጠርቶ መድኃኒቱን ካሳያቸው በኋላ ምርመራውን የሚያደርጋው ሐኪም በሕክምና ሰዎች የተመረጠ በፌዴሬሽኑ ዕውቅና ያለው መሆን እንደሚገባው ታመነበት። የመድኃኒቱ ስም ኬፕታጎን ይባላል። በመጨረሻም የፌዴሬሽኑ የሕክምና ኮሚቴ ሰብሳቢ ዶክተር ምህረት አብ ገብረስላሴ ሚያዝያ 21 ቀን 1968 ዓ.ም ተመረተ በወጣው አዲስ ዘመን ጋዜጣ ኬፕታጎን ፊፋ ከከለከላቸው መድኃኒቶች አንዱ ነው ብለው መግለጫ ሰጡ። የዶክተሩ ምስክርነት ይፋ እንዳይሆን ቢደረግም ማን ትዕዛዝ እንደሰጠ ሳይታወቅ በአዲስ ዘመን ጋዜጣ ላይ የመድኃኒቱ አይነትና ምስክርነት የሰጡት ዶክተር ስም በይፋ ተገለጸ። በኋላ ግን ትዕዛዝ የሰጠው ሻለቃ ዮሐንስ እንደሆነ ተደርሶበታል። ይህም ህዝቡ እነ ሉቺያኖ ጥፋተኛ ያለ መሆናቸውን ለማሳወቅ የተደረገ ነበር። ወሬው በጋዜጣ በመገለጹ ነገሩ የበለጠ ውዝግብ አስነሳና ጉዳዩ ፌዴሬሽኑን ያምስ ጀመር። ዋናው ነገር ፌዴሬሽኑ ውስጥ ለሉቺያኖ መረጃ የሚሰጥ ሰው አለ ተብሎ አውጫጭኝ ተቀመጡ። ለጊዜው ግን ምንም አላገኙም። ነገሩን የበለጠ ያባባሰውና አደባባይ ያወጣው የአዲስ ዘመን ጋዜጣ የስፖርት አምድ ዋና አዘጋጅ የነበረው ሰለሞን ነበር። ሰለሞን ተሰማ ጉዳዩን ሚያዝያ 21 ቀን 1968 ዓ.ም ተመረተ አዲስ ዘመን ጋዜጣ ላይ እንዲህ በሚል አሰፈረው። አሰልጣኙ አዋጠ የሚባለው ኬፕታጎን ታብሌት ለኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን ኮሚቴ ከአፍሪካ ዋንጫ በፊት ቀርቦ እንዲታይ ተደርጓል። ከዚያ በኋላ የዲሲፕሊን ኮሚቴው አሰልጣኙን ጠርቶ እንደጠየቀና ያገኘው መልስ አዎ አውጫለሁ፣ ግን ጉዳት የሚያደርስ የተከለከለ መድኃኒት አይደለም፣ ልክ እንደ ግሉኮስ የሚቆጠር ነው ብሏል። ይህን ነገር የዲሲፕሊን ኮሚቴው ሰብሳቢ አቶ ካሳሁን ጀንበሬ ገልጸዋል። የዲሲፕሊን ኮሚቴው እዚህ ድረስ ካጣራ በኋላ ከአቅማችን በላይ ነው በሚል ለሥራ አመራሩ አቀረበ። ይሄ ጉዳይ ለሥራ አመራሩ ከቀረበ 3 ወር ሆኖታል። ጉዳዩን ሲጠየቁ በከፍተኛ ሁኔታ እየተጣራ ነው ይላሉ። የፌዴሬሽኑ ሕክምና ኮሚቴ ሰብሳቢ ዶክተር ምህረተ አብ ገብረስላሴ ስለዚህ ጉዳይ ጠይቀናቸው በቅርብ ጊዜ በሬዲዮ ከመስማታችን በስተቀር በቃልም ሆነ በጽሑፍ ከሥራ አመራሩ የቀረበልን የምናውቀው ነገር የለም ሲሉ መልሰዋል። ክርክሩ በመድኃኒት ጉዳይ ከሆነ የሚመለከተው ሐኪሙን እንጂ ሌሎችን አልነበረም። የሚገርመው ይጣራ ይመርመር የተባለው ነገር መድኃኒት መሆኑ ሲታወቅ ከፍተኛ አጣሪ መሆን የነበረበት የሕክምናው ኮሚቴ ነበር። ፌዴሬሽኑ ጉዳዩን ለምን ከሕክምና ኮሚቴው መደበቅ ፈለገ? ሁኔታው ያሳዘናቸው አንዳንድ ሰዎች ጉዳዩን ለኦሊምፒክ ኮሚቴ አድርሰውታል። በዚያ በኩል አጣሪ ኮሚቴ አቋቁሞ ነበር። ኮሚቴው ሰዎችን እየጠራ ማነጋገር የጀመረ ቢሆንም የተባለውን ታብሌት ማወጡን አሰልጣኙ ለዲሲፕሊን ኮሚቴው አምኗል። በሌላ በኩል ታብሌቱ የተከለከለ መሆኑን የሕክምና ኮሚቴው ሊቀመንበር አረጋግጠዋል። ታዲያ ኦሊምፒክ ኮሚቴው ይህን የመሰለ ማስረጃ እያለለት ሌላ አጣሪ ኮሚቴ ለምን አቋቋመ? ጉዳዩ ተድበስብሶ እንዲቀር ነው? ድርጊቱ ተጣርቶ ከታወቀ የሚቀጣው አሰልጣኙ ብቻ ሳይሆን የአሰልጣኙን ጉድለት ዝም ብለው ያዩት ኃላፊዎችም ጭምር መሆን አለበት በሚል ሰለሞን ጋዜጣው ላይ አሰፈረ። ሰለሞን ይህን ጉዳይ አትሞ ካወጣ በኋላ ዛቻና ማስፈራሪያ ደረሰበት። ከዚያም አልፎ ከበላይ አለቆቹ ከባድ ተግሳጽ ደረሰበት። በዚህ ብቻ አልበቃም። የእርሱም ጉዳይ ከነ ሉቺያኖ ጋር እንዲጣራ የሻለቃ ዮሐንስ ኮሚቴ ተልኮ ምርመራ ተደረገበት። ከዚያም በተለየ ሁኔታ እንዲጣራ ለጸጋዬ ኮሚቴ ተላከ። የዶክተር ምህረት አብ ምስክርነት ጋዜጣው ላይ ከወጣ በኋላ ፌዴሬሽኑ ሲበሳጭ ሉቺያኖ ጉልበት አገኘ። ሉቺያኖ ነገሩን እንዲህ ያስታውሳል። መድኃኒቱ በፊፋ የተከለከለ መሆኑን በሐኪም ከተረጋገጠ በኋላ እኔው ራሴ ጋዜጠኞችን ጠርቼ ተጫዋቾቹ ኬፕታጎን የተባለ መድኃኒት እንደሚወስዱና ጥፋተኛው ፌዴሬሽኑ መሆኑን ነገርኳቸው። ነገሩ ይፋ ከሆነ በኋላ ባስቸኳይ ፒተር ካገር እንዲወጣ ተደረገ። ምክንያቱም ማን ነው ይህን መድኃኒት ስጥ ያለህ የሚል ጥያቄ ቢመጣ የሚጠቁማቸው ሰዎች በመኖሩ ቶሎ እንዲወጣ ተደረገ። እሱ ከወጣ በኋላ ደግሞ እኔ ወንጀለኛ ተብዬ በመታደኔ ካገር ወጣው ይላል። የዶፒንግ ጉዳይ ይፋ ከሆነ በኋላ ቢቻኖ የራሱን መድኃኒት አምጥቶ ነው እንጂ ተጫዋቾቹ አልወሰዱም በሚል እንደገና ሌላ ክርክር ተጀመረ። የሻለቃ ዮሐንስ ኮሚቴ የሚያጣራው ጉዳይ እንዳለ ሆኖ ሌላ ግሩፕ የዶፒንግን ጉዳይ ብቻ መርምሮ ሪፖርት እንዲያደርግ ተመደበ። ይህን ኮሚቴ በበላይነት የሚመሩት ዶክተር ፈለቀ ገድለ ጊዮርጊስ ነበሩ። እርሳቸው ያን ጊዜ የውጭ ጉዳይ ሚኒስቴር ሆነው ተሽመው ነበር። ዶክተር ፈለቀ በቅድሚያ ተከሳሾችን ጠርተው አነጋገሩ። ስለ ተከሳሾቹ የሚያውቁ ሌሎች ሰዎችን ጠርተው ማስረጃ ሰበሰቡ። በመጨረሻም ተጫዋቾቹን አነጋገሩ። ልጆቹ መድኃኒቱን መውሰዳቸውንና አለመውሰዳቸውን ተጠርተው ተጠየቁ። ብዙዎቹ አልወሰድንም አሉ። ጥቂቶቹ ወስደናል አሉ። የቡድኑ ተከላካይ የነበረው አለማየሁ ኃይለ ሥላሴ ፊኛ በወቅቱ ስለተከሰተው ጉዳይ በሊብሮ ጋዜጣ ጳጉሜ 1988 ዓ.ም ተመረጠ እንደተናገረው ደርግ ተወርዋሪ ኮሚቴ አቋቋመ። ሁላችንንም እየጠራ ጠየቀን። እኔ ዶፒንግ አልወሰድኩም አልኩ። ዶፒንግ የተባለ ነገር መውሰድ ተጀመረ የሚባለው ከካሜሩን ጨዋታ በኋላ ነው። ጋዜጦች፣ መጽሔቶች፣ ሬዲዮ ውዥንብር ፈጠሩ። በዚህን ጊዜ ልጆቹ መተኛ ታቃታቸው። ከዚያ ተጫዋቹን የሚያረጋጋና እንቅልፍ የሚያስወስድ መድኃኒት ፒተር ሰጠን ይላል። ካሳሁን ተካ ደግሞ በ1985 ዓ.ም ተመረጠ ታህሳስ 24 ከሊብሮ ጋዜጣ ጋር በዚህ ጉዳይ ላይ ባደረገው ቃለ ምልልስ ከ30 እስከ 40 ዲግሪ ሴንቲግሬድ ባላቸው ቦታ እንኳን የምንወስደውን ክብል ኃይለኛ ከመሆኑ የተነሳ እንደ ጥይት ስለሚያበረን ከአቅም በላይ እንጫወት ነበር። ከሜዳ ማሊያ እንደ ውሃ ጨምቀን የምንወጣበት ጊዜ ነበር። ድካም የሚባል ነገር ፍጹም የለም። እንዳልኩህ እንክብሉ ኃይለኛ ነበር። በርጅና ምክንያት መኪና መንዳት ለማይችሉ ለፈረስ ጋላቢዎችና ለሌሎች ኃይል እንዲሰጣቸው የተሰራ መድኃኒት ነው። በጥቅሉ በጣም አበረታች ከመሆኑ የተነሳ ደካማ ለሆነ ነገር የሚሰጥ ነው። አስብ እንግዲህ ለኛ ለወጣቶች ተሰጥቶ እንዴት እንደሚያደርጋን። አንዳንዴ ቡድናችን ይገርመኝ ነበር። ሜዳ ውስጥ የሚቆም የለም። የሌለ ችሎታ ታይባቸዋለህ። መሮጥ መመላለስ ነው። ሜዳው 120 በ120 ለምን አይሆንም ብለህ ታስባለህ። ድንጋይም ቢሆን እየፈነቀልክ ትጫወታለህ። ኬፕታጎኑ እንደ ፈረስ ነበር የሚያስሮጠን። ማታ ማታ እንቅልፍ አይወስደንም። ተኝተህም ይሰራል። ፒተር ክፍል እየጠራ ነበር የሚሰጠን። መድኃኒቱን ስለለመድን አንዳንዶቹ ሳይሰጣቸው ሲቀር ያኮርፉ ነበር። እኛ አበረታች መድኃኒት መሆኑን አናውቅም። ፒተር ግን ግሉኮስ ነው ብሎ ነግሮናል ይላል ካሳሁን። የኮሚቴው ሊቀመንበር ዶክተር ፈለቀ ተጫዋቾቹ ዶፒንግ እንዳልወሰዱ ማረጋገጣቸውን አሳወቁ። ነገሩ እንደገና በነሉቻኖ ላይ ሌላ መዘዝ ይዞ መጣ። ተጫዋቾቹ በነሉቻኖ ላይ እንዲመሰክሩ ግፊት ተደረገ። ተጫዋቾቹ መድኃኒት መውሰዳቸውን ነገር ግን ቫይታሚን እንጂ ኬፕታጎን እንዳልሆነ መናገር እንዳለባቸው ተነገራቸው። የኮሚቴው ሊቀመንበር እነሉቻኖን መንግስትና ፌዴሬሽኑን በእጥበጣችሁ የትም አታመልጡም አሉ። ሶስቱ ተከሳሾች ማነቆው ጠበቀባቸው። ሉቺያኖ ጉዳዩን ጣሊያን ላሉ ጓደኞቹ ስላሳወቀ በሮም ያሉት ወዳጆቹም ይህን ጉዳይ እያራገቡት ነው። እናም የዶፒንጉ ጉዳይ የከፋ ሆነ። በተከሳሾቹ ላይ አሳማኝ በሆነ መልኩ ምስክር ማቅረብ ተፈለገ። የተወሰኑ የብሔራዊ ቡድን ተጫዋቾች ተጠሩ። ማሳሰቢያም ተሰጣቸው። ዶፒንግ አልወሰድንም በሉ፣ ወስደናል ካላችሁ ግን ጣሊያን ሀገር ያሉ ሰዎች እና አበበ ቢቂላን በኦሊምፒክ ውጤት ያመጡት ዶፒንግ እየወሰዱ ነው በሚል የአትሌቶቻችንን ውጤት ታጣጥላላችሁ እኛንም ታስወቅሱላላችሁ አሉ። ተጫዋቾቹ እንደገና ጥያቄ ቀረበላቸው። ሊቻኖ ይናገራል። ሰውየው ተጫዋቾቹን ለማሳመን ብዙ ጥረት አድርጓል። ብዙዎቹ የተመከሩትን አደረጉ። ሁለት ተጫዋቾች ግን የወሰር ነው ኬፕታጎን ነው አሉ። እኔም የምፈልገው ሁለት ምስክር ያህል ነው። የኮሚቴው ሊቀመንበር ዶክተር ፈለቀ ግን ልጆቹን ገፋፍተው በፖለቲካ ወጥመድ ውስጥ አስገብተው አደጋ ላይ ሊጥሉኝ ፈልገው ነበር። ሌላ ምክንያት ፈልገው ሊያጠፉኝ ስለፈለጉ ሳይቀድሙኝ አምልጬ ወደ ጣሊያን ሄድ። መንግስት ከተለወጠ በኋላ ሰውየውን ጣሊያን አገር አገኘዋቸው። የተነጋገርነውን ተነጋገርን ይላል። የዶፒንግ ጉዳይ ተጫዋቾች መውሰዳቸው ከተረጋገጠ በኋላ ለጊዜው ነጻ ሆኑ። ነገር ግን ከኢሃፓጎን ሆነው ቡድኑን ሲበጠብጡ ነበር የሚለው ጉዳይ ግን ገና ነጻ አላወጣቸውም። የሻለቃ ዮሐንስ ኮሚቴ እነ ሉቺያኖን በምንም የፖለቲካ ጉዳይ እጃቸው የለም ቢልም ውሳኔው የኮሚቴው ሳይሆን የሻለቃ ዮሐንስ የግሉ እንደሆነ ይነገር ጀመር። ጉዳዩን የሚያውቁት ሻለቃ ዮሐንስ በተከሳሾቹ ላይ እርምጃ እንዳይወሰድ ተከላክለዋል። ነገሩ ሊዘጋ በተቃረበበት ጊዜ አንዳንድ መረጃዎች ብቅ ማለት ጀመሩ። ብሔራዊ ቡድን ውስጥ የኢሃፓ አባላት መኖራቸውና ይህም በየክለቦች ውስጥ የሚገኙ ተጫዋቾች ምልመላው ቀጥሎ ስፖርቱን ተገን በማድረግ መንግስትን ለመቃወም የተዘጋጀ ነገር እንዳለ ፍንጭ ተገኘ። ይህ ነገር ጭምጭምታው እየተሰማ ያለ ገረመው ዘርጋ ሰላማዊ ሰልፍ መጥራቱ ተደረሰበት። ነገሩ አሳሳቢ በመሆኑ የነሉቺያኖ ጉዳይ እንደገና እንዲጣራ፣ በብሔራዊ ቡድን ውስጥ ይሃፓ የሚያደርገውን እንቅስቃሴ አበጥሮ የሚያወጣ አንድ ስውር ኮሚቴ እንዲቋቋም ተደረገ። ኮሚቴው ነጻና ገለልተኛ ሆኖ የሚመራ ነው። ኮሚቴውን በሊቀመንበርነት አቶ ጸጋዬ ይመራሉ። ጸጋዬ የባህልና ስፖርት ወጣቶች ሚኒስቴር ቋሚ ተጠሪ ናቸው። ምዕራፍ 12 አንጃውና የጸጋዬ ኮሚቴ። በ1969 ዓ.ም ታህሳስ ወር በጸጋዬ ኮሚቴ ውስጥ ከኢሃፓ የተገነጠለው ቡድን በስፖርት ውስጥ እነማን የኢሃፓን ዓላማ እንደሚያራምዱ፣ እነማን ደጋፊ እንደሆኑ እንዲሁም አሁን ስላቀዱት እርምጃ አንድ ጥቆማ ደረሰው። ከቀረቡት መረጃዎች ውስጥ ለዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን በሚያደርገው ግጥሚያ ሻለቃ መንግስቱ በእንግድነት እንዲገኙ ለመጋበዝ ሁኔታዎች እንዲመቻቹና እዚያው ስታዲየም ውስጥ ግድያ ሊፈጽም የተሰናዳ ቡድን እንዳለ የሚጠቅስ ነው። ይህን የሚያስፈጽም ከክለቦች ከተጫዋቾች የተውጣጣ ቡድን እንደተዘጋጀ፣ ግድያ ለሚፈጽሙ ሰዎች የመግቢያ የመዘዋወሪያ ታርጌት የማድረጊያ ቦታ በፌዴሬሽኑ ሰዎች እንደተመቻቸላቸው የሚያስረዳ ነው። ሻለቃውን ስታዲየም ለመግደል አያሌው እንዲህ ይላል። ዶክተር ፍቅሬ ከመሞቱ በፊት በስታዲየም ውስጥ የደርግ ባለስልጣናትን ለመግደል እቅድ እንደተዘጋጀ ጠቅሶ ነበር። አሁን የመጣው መረጃ ግን በስም ማን እንደሚገደል የሚጠቅስ ሲሆን ሰውየውም ሻለቃ መንግስቱ መሆናቸውን በትክክል አሳውቋል። ፌዴሬሽኑ ውስጥም ሆነ ከክለብ አካባቢ ቡድን መሪ፣ ተጫዋቾች፣ የኮሚቴ አባል የሆኑት በዚሁ የግድያ ሴራ ትብብር እንደሚያደርጉ ተጠቅሷል። አንዳንዶቹን በስም ወረቀቱ ላይ ተዘርዝረዋል። አቶ ጸጋዬ ከኢሃፓ የተገነጠለው አንጃ ለኮሚቴው ያቀረበውን ወረቀት እኛ እንድናይ አድርጓል። ስብሰባውን ወዲያው ለመጀመር ሲባል ወረቀቱን ቶሎ ቶሎ ነበር የምናነበው። በወረቀቱ ላይ የተጠቀሱትን ሰዎች በፍጥነት ስለማነብ አንዳንዶቹን ስም መያዝ አልቻልኩም። መረጃውን የላከው ክፍል እንደገባኝ ይህን የግድያ ውሳኔ ካሳለፉት ሰዎች ውስጥ አንዱ ነው። ስብሰባው ላይ ከተስማማ በኋላ የተገነጠለው አንጃ ስለሆነ ወዲያውኑ ለጸጋዬ ኮሚቴ ላከው። ወረቀቱን ለጸጋዬ ሰጠው። ከኛ ጋር ኮሚቴ ውስጥ የነበረ የማይሶን አባል ነው። ከያፓ የተገነጠለው አንጃ አባሎች የድርጅቱን ምስጢር በፍጥነት የሚያቀብሉት ለማይሶን ሰዎች ነበር። ማይሶን በወቅቱ በያፓ ስኳዶች ብዙ ሰው ስለተገደለባቸው በእነሱ ላይ እርምጃ ለመውሰድ መረጃ ያስፈልጋቸው ነበር። አንጃውም ሌላውን ለማስመጣት ማይሶንን ይጠቀም ነበር። ለዚህም ነው የመረጃ ጸጋዬ ኮሚቴ ጋር የመጣው። በስብሰባው ላይ ይህ ጉዳይ ተነስቶ ስንወያይ ከተሰጠን ስልጣን መስመር ለቀን ነበር የምንሰራው። አንዳንዴ የመጨረሻ ውሳኔ እናስተላልፋለን። የኛ ስራ ግን አጣርቶ ለሚመለከተው ክፍል ማቅረብ ነው። የሚመለከተው ክፍል ደግሞ ውሳኔ ሲቀርብለት ፈጣን ምላሽ ይሰጣል። ከቅርብ ጊዜ ወዲህ ግን ለውሳኔ የሚሆን መረጃ ሲቀርብ ፈጣን ምላሽ ባለመሰጠቱ እነሱም የኢህአፓ ደጋፊዎች ናቸው በሚል ጥርጣሬ አሳድሯል። የዛን ቀን የመጣውን መረጃ ከተመለከትን በኋላ ከኛ በላይ ላለው ኮሚቴ ከምንሰጥ በቀጥታ ለሻለቃ መንግስቱ ማድረስ እንደሚገባን ተነጋገርን። ይህን ሐሳብ ያመጣው ጸጋዬ ነው። ይህንን ካደረግን ደግሞ የበላይ ኮሚቴውን ስልጣን ጥሰን በቀጥታ ከሻለቃ መንግስቱ ጋር ንግግር ጀምራችኋል በሚል ቁጣ ያመጣል። ችግርንም ሊያስከትል ይችላል ብለን ለጊዜው መረጃውን ይዘን ተቀመጥ። ይህ ስብሰባ የተደረገው ታህሳስ መጨረሻ ላይ ነው። ታህሳስ 20 ቀን ደርግ ሻለቃ መንግስቱን በእጃቸው የያዙትን ብዙ ስልጣን ነጥቆ ለብቻቸው ገለል አድርጎ ያስቀመጠበት ጊዜ ነው። ይህ ማለት ሻለቃ መንግስቱ በቁም እስር ላይ እንደሚገኙ የሚያመለክት ነው። አንድ ነገር የተረዳሁትና ስጠራጠር የነበረውን ወደኋላም የደረስኩበት ነገር ቢኖር በስታዲየም ውስጥ በሻለቃ መንግስቱ ላይ የሚፈጸመው ግድያ ከላይ ሆኖ የሚመራው ሻለቃ መንግስቱን ከስልጣን ያስወገደው የነ ሻምበል ሞገስ የነ መቶ አለቃ አለማየሁ ግሩፕ እንደነበር ነው። በስብሰባው ላይ በቀጥታ ለሻለቃ መንግስቱ ሪፖርት ይደረግ የሚለውን ነገር በግሌ ተቃወምኩኝ። ምክንያቱም ኢህአፓ ደርግ ውስጥ በተለይ ከታህሳስ 20 ጀምሮ ስልጣን ይዟል። አገሪቱ የምትመራው በኢህአፓ እንደሆነ ያመለክታል። ስለዚህ የኛ ኮሚቴ ቀጥታ ለሻለቃ መንግስቱ ሪፖርት ካደረገ የሻለቃው ደጋፊ ናችሁ በሚል እኛ ላይ የመንጥር ዘመቻ ይመጣል። አቶ ጸጋዬ ግን ይህን ነገር አልተቀበለም። እውነቱን ማሳወቅ አለብን አለ። ከዚህ ጋር በተያያዘ የመጣውን ሐሳብ ሪፖርቱ ለሻለቃው ይቅረብና ወደ ስታዲየም እንዲሄዱ በማመቻቸት ከዚያም ገዳዮቹንና ተባባሪዎቹ እንዲያዙ ማድረግ ነው የሚል ነበር። መረጃውን ያመጣው ሰው በሻለቃው ላይ የሚደረገውን ግድያ ዝርዝር አፈጻጸሙን ይንገረን የሚል ጥያቄ ተነሳ። ነገር ግን መረጃ የቀበለው ሰው በድጋሚ ማግኘት እንደማይቻል ስብሰባው ላይ የነበረ የማይሶን አባል ገለጸ። በዚያን ወቅት ከኢህአፓ የተገነጠለው አንጃ ሙሉ ለሙሉ ተነጥሎ አልወጣም። አንድ እግሩን እዚያው አድርጎ ኢህአፓ ውስጥ የሚንቀሳቀስ ሲሆን መረጃ አቀባዩን ቶሎ ማግኘት ስለማይቻል ነው። ግንኙነት የሚያደርገው ራሱ ልጁ ፈልጎ ሲመጣ ነው እንጂ አይገኝም። መረጃውን ያመጣው የማይሶኑ ሰው ልጁን በተፈለገው ጊዜ እንደማያገኘው አሳወቀ። ሌላ ጥርጣሬ አጫረብኝ። ምናልባት ይሄ መረጃ የተሳሳተና የፈጠራ ቢሆንስ? ሰዎችን ለማስመታት ሲባል አንዳንዴ እንዲህ አይነት ነገር ይቀርባል። መረጃው እውነትም ይሁን የተሳሳተ ተስማምተን ሪፖርት ማድረግ አለብን። በኮሚቴ ውስጥ ያለነው ሰዎች የምንገናኘው በጸጋዬ ቢሮ ውስጥ ነው። ስብሰባችንም ከድርጅቱ ጋር በተያያዘ ሽፋን ነው። ሹመት ከሰጠን ኮሚቴ ውጭ ማንም ሰው ይህ የስፖርት አጣሪ ኮሚቴ መኖሩን አያውቅም። አልፎ አልፎ ከባድ ማጣራት ሲያስፈልግ መረጃ ያላቸው ሰዎች ጋር ሄደን እናጣራለን እንጂ ግልጽ ወይም ህጋዊ በሆነ መንገድ ከባለ ጉዳዮች ጋር እንብዛም አንገናኝም። አብዛኛውን ጊዜ መረጃ ሲላክልን እንጂ የሚፈለጉ ሰዎችን በዚህ ኮሚቴ ስም አናናግርም። ኮሎኔል ተስፉ ስብሰባው ላይ እንዲህ ብሎ ነበር። አንድ ሰው ተፈላጊ መረጃ ይዟል፣ ግን ለአጣሪ ኮሚቴው በግንባር ካልሆነ አልሰጥም እንዳለ አቀረበ። ይህ ጉዳይ ክርክር አስነሳ። ሰውየው እንዴት ስለ ኮሚቴው መኖር አወቀ ተባለ። በኋላ ግን መረጃው ወሳኝ ነው ስለተባለ ሰውየው መረጃውን ማቀበል ነው እንጂ እዚህ መጥቶ የኮሚቴውን አባላት ካየ ምስጢር መጠበቅ ስለማይቻል በኮሚቴው ላይ አደጋ ሊጥል ስለሚችል ግለሰቡ መረጃውን ብቻ ይላክ ተባለ። ሌላው አከራካሪ ጉዳይ የሻለቃ መንግስቱ ግድያ ላይ እጃቸው ይኖርበታል ተብሎ በስም የተጠቀሱ ሰዎችን ሪፖርት ይደረግ ወይስ አይደረግ የሚለው ጉዳይ መስማማት ሳይቻል ቀረ። በሌላ አማራጭ ደግሞ ከኛ በተቃራኒ የስፖርቱን ጉዳይ ለብቻ የሚያጠና ክፍል ነበር። ይኸውም የደርግ የደህንነትና የምርመራ ቡድን ነው። ይህንን ቡድን በኃላፊነት የሚመራው ሻለቃ ዮሐንስ ምትኩ ነው። የዮሐንስ ኮሚቴም ቢሆን እንደኛ ምስጢራዊ ባይሆንም ተሸሽጎ የሚሰራ ነው። ጸጋይና ዮሐንስ ግን የሚገናኙበት መስመር ተበጅቶላቸዋል። የሻለቃ መንግስቱን ጉዳይ ለዮሐንስ ማሳወቅ እንደሚገባን ስምምነት ላይ ተደረሰ። ይህንን ማሳወቅ ያለባቸው ኮሎኔል ተስፉና ጸጋዬ ነበሩ። ሁለቱም ሄደው ተነጋግረው የደረሱበትን ለኛ እንዲያሳውቁ ነገርናቸው። በተባለው ጊዜ ምክንያቱ ባልታወቀ ሁኔታ ሻለቃ መንግስቱ ወደ ስታዲየም ሳይመጡ ቀሩ። ምናልባት ከኛ ኮሚቴ ውስጥ የግድያው ሴራ በግድ የነገራቸው ሊኖር እንደሚችል አምናለሁ። ወይም እቅዱም ተቀይሮ ሊሆን ይችላል። ለሶስት ወር ያህል ሲጠኑ የነበሩት ጉዳዮች ተሰብስበው ጸጋዬ ለሻለቃ ዮሐንስ ሪፖርት እንዲያደርግ የዮሐንስና የጸጋዬ ኮሚቴ በጋራ ሆነው ለበላይ አካላት ማሳወቅ እየተጠበቀ ነው። የናይጄሪያና ሱዳን ሚዲያ አያሌው አሁንም ይናገራል። በ1968 ዓመተ ምህረት በተከታታይ መስቀል አደባባይ ላይ የተደረገው ሰልፍ መጣራት ይኖርበታል እየተባለ ነው። እዚያ ስፍራ ብዙ ሰልፍ ተደርጓል። በዋነኛነት ገረመው ዘርጋ ስፖርተኞችን ሰብስቦ መንግስትና ፌዴሬሽኑን ለመቃወም የጠራው የተቃውሞ ሰልፍ ነበር። ተቃውሞ መደረጉ የተነሳውንም ጥያቄ ብናውቅም በተጨበጠ መልኩ መረጃውን ያቀረበው መርዕድ ነበር። የሰልፉ ዓላማ ከፖለቲካ ጋር ምን ያህል የተጠበቀ ግንኙነት እንዳለው መመርመር ነው። ያባ በስፖርት ውስጥ እጁን ዘርግቷል። በብሔራዊ ቡድን ጀምሮ በተዋረድ እታች ያሉትንም ክለቦች ተቆጣጥሯል። አዲስ አበባ ላይ በተደረገው የአፍሪካ ዋንጫ ያባ የኢትዮጵያ ብሔራዊ ቡድንን ውጤት አሳጥቷል። እነዚህ ነገሮች በእኛ ኮሚቴ ውስጥ በሚገባ መጣራት አለባቸው። በዋነኛነት ችግር ፈጣሪዎቹ እነማን ናቸው? በዚህ ጉዳይ ማጣራት ሲደረግ ስማቸው የተገኘ ተጫዋቾች አሉ። አህመድ አብደላና የማነ ዩሱፍ የተባሉ ለኤርትራ ብሔራዊ ቡድን የተመረጡ ስፖርተኞች የአፍሪካ ዋንጫ ውድድር አስመራ ላይ እንዳይዘጋጅ በመቀስቀስ ተግባር ላይ ተሳትፈዋል። ሌሎች ተጫዋቾችን ለፖለቲካ ስራ እየመለመሉ ነው የሚል መረጃ በመምጣቱ ማጣራት ሲደረግ ከዚያም በላይ ስለተገኘባቸው ተጫዋቾቹ በአስቸኳይ በቁጥጥር ስር እንዲውሉ መመሪያ ተላልፏል። ግን የደረሱበት አልታወቀም። ጋዜጠኛ ሰለሞን ተሰማን በተመለከተ ብዙ መረጃ ነው የቀረበበት። አብዛኞቹ ነገሮች የተሳሳቱ ከመሆናቸውም ሌላ እሱን ለማስፈታት የተፈለገ ነገር ነበር። ዋናው የተወነጀለበት ጉዳይ በኢሃፓ የሚደገፉ ስፖርተኞችን ይረዳል፣ መንግስት ላይ የስፖርት ቤተሰቡን በማነሳሳት ጫና ፈጥሯል በመባሉ ነው። የኢሃፓን ተልእኮ ያስፈጽማሉ በሚል በግንባር ቀደምትነት የተቀመጡም ስፖርተኞች አሉ። እኛ ኮሚቴ ውስጥ ሁለት የመኢሶን አባላት ይገኛሉ። መረጃውን በአብዛኛው የሚያበጥሩትም እነሱ ነበሩ። እነዚህ ሁለቱ አባላት በተለያየ ቀን ተገደሉ። በዚህ የተነሳ ኮሚቴው ስራውን ላልተወሰነ ጊዜ አቋረጠ። ሰዎቹ የተገደሉት ከኛ ኮሚቴ ጋር በተያያዘ ይሁን ከከተማው ውስጥ ባለው የፖለቲካ ፍጭት ለጊዜው መረጃ የለኝም። የኛ ስራ በሚስጥር የተጠበቀ ነው። ይህ ኮሚቴ መቋቋሙ ይፋ አልተደረገም። ምክንያቱም በዳይና ተበዳይ ተጽዕኖ እንዳያደርጉ ነው። ሌላው ቀርቶ ከመሐከላችን ሰው ሲገደል እንኳ ተተኪውን ማን እንደሚያቀርብ አታውቅም። የመጣው ሰው ከማን ወገን እንደሆነም አይገባኝም። ግን ሰዎቹ በሚያነሱት ጥያቄ የየትኛው ፓርቲ አባል እንደሆነ ትገነዘባለህ። ኮሚቴው እንደገና ስራውን ከጀመረ በኋላ በአንድ መረጃ ላይ ጥብቅ ማጣራት እንድናደርግ ትዕዛዝ ተሰጠን። መረጃውን ጸጋይ ነበር ያመጣው። የናይጄሪያና የሱዳን ሚዲያዎች ስለ ወቅቱ የኢትዮጵያ ሁኔታ ያቀረቡትን ዘገባ የሚመለከት ነበር። ጉዳዩ ያልተጠበቀው ነበር። የሁለቱም ሀገር ሚዲያ ደርግ ችግር እንዳለበት አምባገነን መሆኑን ሀገሪቱን ማስተዳደር እንዳቃተው ባንጻሩ ያፓ የተባለው ድርጅት በሀገሪቱ ውስጥ ከፍተኛ ድጋፍ እንዳለው ወጣቱና ሰራተኛው ክፍል በእጁ እንዳስገባ መንግስትም ድጋፍ እንደሌለው የሚገልጽ ነበር። እነዚህ ሁለት ሀገሮች ይህን መረጃ ሲያቀርቡ ተመሳሳይ ዜና እንዴት ሊያገኙ ቻሉ? ሀገሮቹ መረጃውን ሲተነትኑ ሌሎች የፖለቲካ ድርጅቶችን አሳንሰው ያፓን ከፍ አድርገዋል። ሌላው ቀርቶ ድርጅቱ የሚከተለውን ፕሮግራም አገሪቱን የሚለውጥ ነው ብለው ከዘገቡ አንድ ሰው የመረጃ ምንጭ ሆኗቸዋል። እነዚህ ሁለት ሀገሮች መረጃውን ከማን እንዳገኙ በዜናቸው ላይ ጠቅሰዋል። አስረኛው አፍሪካ ዋንጫ አዲስ አበባ ላይ ሲካሄድ የዝግጅት ኮሚቴ አባል ከሆኑት ውስጥ አንድ ሰው መረጃ መስጠቱን ከነመልክቱ ዘርዝረዋል። የአፍሪካ ዋንጫ ዝግጅት ኮሚቴ ውስጥ የኢሃፓ አባላት ገብተዋል። እኛ ጉዳዩን አጣርተን በመጨረሻው የደረስንበት ነገር የኢሃፓ አባላት ዝግጅት ኮሚቴ ውስጥ ነበሩበት። እነዚህ የኮሚቴ አባላት በፌዴሬሽኑ የተመረጡ አይደሉም። መታወቂያውና ባጅ አሰርተው የኮሚቴ አባል በመምሰል ለውድድሩ የመጡትን ቡድኖች አጥምደዋቸዋል። ከቡድኑ ጋርም ጋዜጠኞችና የመንግስት ተወካዮች አብረው መጥተዋል። ከውጭ የመጡ ጋዜጠኞች ኢትዮጵያን አዲስ መንግስት እያስተዳደራት በመሆኑ የደርግንም አቋም ማወቅ ይፈልጋሉ። የኢሃፓ አባላት ደግሞ የእንግዶቹን ፍላጎት ተረድተዋል። ፍላጎታቸውንም በመረጃ ማስደገፍ ፈለጉ። ይህንን ለማሳካት ኮሚቴ ውስጥ መግባት አለባቸው። ሰዎቻቸውን አሰርገው ማስገባት ባይችሉም ሌላ ዘዴ ተጠቅመዋል። የህዝብ ግንኙነት፣ የትራንስፖርትና መስተንግዶ ኮሚቴ መታወቂያ አሰርተው ከውጭ ለመጡ ጋዜጠኞች መረጃ ሰጥተዋል። ይህን መረጃ ያቀበሉት እነማን ናቸው ተብሎ ሲጣራ ተስፋዬ ደበሳይ አንዱ ሆኖ ተገኘ። ተስፋዬ ደበሳይ በኢሃፓ ውስጥ የውስጥና የውጭ የፖለቲካ ኃላፊ ነው። የድርጅቱ ማዕከላዊ ኮሚቴ አባል ቢሆንም አንዳንዴ ራሱን ቀይሮ እንደ ተራ ሰው ሆኖ ታገኘዋለህ። ይህንን የሚጠቀመው ድንገት በኢሃፓነት ተጠርጥሮ ቢያዝ እንኳ በተራ አባልነት ነው። ብዙዎች ተስፋዬን በስም እንጂ በመልክ እንብዛም አያውቁትም። ተስፋዬ በአስረኛው የአፍሪካ ዋንጫ የህዝብ ግንኙነት አባል በሚል መታወቂያ አሰርቶ ከቡድኑ ጋር የመጡትን ጋዜጠኞች ካጠመደ በኋላ የኮሚቴ አባልነቱን ሽፋን ተጠቅሞ ስለ ኢሃፓ ጠንካራነት፣ ስለ ወታደራዊ መንግስት ድክመት በዝርዝር ተፈላጊውን ነገር ሰጥቷቸዋል። ከሱ መረጃ ተነስተው ነው ናይጄሪያና ሱዳን የዘገቡት። እነሱም ቢሆን ከህዝብ ግንኙነት አባል መረጃ እንዳገኙ ጠቅሰዋል። መረጃ የሰጣቸውን ሰው ቁመናና ገጽታ መልኩንም ምን እንደሚመስል አብራርተዋል። እንደዚህ አይነት ቁመና ያለው ሰው ህዝብ ግንኙነት ውስጥ አልነበረም። ነገር ግን የፌዴሬሽኑ የህዝብ ግንኙነት ተመራጮች የኢሃፓ አባል አስገብተው መንግስትን እያጠቁ እንደሆነ ማጣራት ሲያደርግ በመጨረሻም የተስፋዬ ደበሳይ ማንነት ተገኘ። አንዳንዶቹ ግን ተስፋዬ አይደለም ብለው ተቃውመዋል ይላል አያሌው።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።